ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጳጉሜ 1 ቀን 2009 ዓመተ ምህረት ነው። እንደው ለሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። መቅድሚያ ዜና በማስከተልም 45 የትግል ዓመታት ለሀገራችን ኢትዮጵያ በሚል ርዕስ ከዝግጅት ክፍላችን የቀረበ ጽሑፍ አለን። በመጨረሻም ኢሃፓና ታሪኩ በሚል ርዕስ በኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል የቀረበውን ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። ረቡዕ ጳጉሜ 1 ቀን ጠዋት በምስራቅ ኢትዮጵያ በሚኤሶ ከተማ ውስጥ በደረሰ የቦምብ ጥቃት 4 ህፃናት የተገደሉ መሆናቸውን የወያኔ ባለሥልጣኖች ተናግረዋል። የቦምቡን ጥቃት ያደረሱት ክፍሎች ማንነት ያልተገለጸ ሲሆን ከአራቱ ህፃናት በተጨማሪ በዜጎች ላይ ጉዳት መድረሱና አለመድረሱም አልታወቀም። በሌላ ዜና ባምቦ ከተማ ከፍተኛ የነዳጅ እጥረት የተከሰተ መሆኑንም ከስፍራው ከደረሰን ዜና ለማወቅ ችለናል። በጥምር አሃዝ እያደገ የሚገኘው ኢኮኖሚው ሳይሆን የእቃዎች ዋጋ መሆኑን ሰሞኑን የወያኔ የማዕከላዊ ስታቲስቲክስ ኤጀንሲ በይፋ ግልጽ ካደረገው ዘገባ ለማወቅ ተችሏል። ከዚህ ዓመት አጋማሽ ጀምሮ በየወሩ በአማካይ 8.8 ከመቶ ሲያድግ የነበረው የዋጋ ንረት በነሐሴ ወር በ10.4 ከመቶ የናረ መሆኑን ኤጀንሲው ገልጿል። የዋጋ ንረቱ በከፍተኛ ደረጃ አይሎ የሚገኘው በምግብ ነክ ምርቶች ላይ ሲሆን ከዚህ ቀደም 100 ኪሎ ጤፍ 3000 ብር፣ በቆሎ በ1000 ብር እየተሸጠ መሆኑን መዘገባችን ይታወሳል። የዋጋ ግሽበት የሚከሰተው በአጠቃላይም የተመረተውና ለገበያ የሚቀርበው ምርት ሸማቹ ከሚጠይቀው መጠን በሚያንስበት ወቅት ሲሆን የወያኔ ባለስልጣን ነጋዴዎች ብዛት ያለው የጤፍና ሌሎች የምግብ ምርትን ወደ ውጭ እየላኩ መሸጣቸው እንዲሁም የበቆሎ ምርት በገፍ ወደ ኬንያ እንዲሸጥ መደረጉ አስተዋጽኦ እንዳላቸው ሲታወቅ ለበጀት መደጎሚያ ብሎ ወያኔ የሚያሳትበው የብር ገንዘብም ለዋጋው ንረት ምክንያት ሳይሆን እንደማይቀር ይገመታል። ነሐሴ 2 ቀን በአዲስ አበባ ከተማ እየተሰራ በሚገኘው በአዲስ አበባ ስታዲየም የህንፃ ግንባታ ሥራ አካባቢ በተነሳ የእሳት ቃጠሎ ከ7 ያላነሱ ሰዎች መሞታቸውና በርካቶች መቁሰላቸውን አዲስ ስታንዳርድ የተባለው ጋዜጣ ነሐሴ 30 ቀን ባወጣው ዘገባ አጋልጧል። እሳቱ የተነሳው ወደ 20 የሚደርሱ የቀን ሰራተኞች ለመኝታ በተቀለሰ የቆርቆሮ ክልል ውስጥ እንዳሉ አንድ የጋዝ ሲሊንደር በመፈንዳቱ መሆኑም ታውቋል። ስታዲየሙን የሚገነባው አንድ የቻይና መንግስት የኮንስትራክሽን ኩባንያ ተቋም ሲሆን የኩባንያው ኃላፊዎች ስለ ሁኔታው ተጠይቀው መልስ ለመስጠት አልፈቀዱም ተብሏል። ቁስለኞቹ 22 ክሊኒክ ወደ ተባለው የወያኔ አገዛዝ ሕክምና ጣቢያ ተወስደው ሲረዱ ከቆዩ በኋላ ወደ ተለያዩ ሆስፒታሎች የተወሰዱ መሆናቸውንም ጋዜጣው ገልጿል። በእሳቱ ምክንያት ሕይወታቸው ያለፈው ከሻሸመኔና ከወሎ የመጡ መሆናቸው ሲታወቅ ቁስለኞቹ ደግሞ ከተለያዩ አካባቢዎች የመጡ መሆናቸው ታውቋል። ሰዎቹ ወያኔ በሚቆጣጠራቸው ክሊኒክና ሆስፒታሎች ውስጥ እንዲታከሙ በመደረጉም ለ28 ቀናት ያህል ወሬው ሊደበቅ ችሏል ተብሏል። በሚያሳፍር ሁኔታ ኩባንያው ለሞቱት ሰዎች ካሳ 15000 ብር ወይም $640 ብቻ መስጠቱን ቢገልጽም ዘመዶቻቸው ለመቀበል ፍላጎት ያላሳዩ መሆኑ ተነግሯል። ለሰራተኞች መኖሪያ ተብሎ የተሰሩት ቤቶች ከቆርቆሮና ከፕላስቲክ የተሰሩ ሲሆን እሳት በፍጥነት እንዲቀጣጠል ምክንያት ሆነዋል ተብሏል። የወያኔ አገዛዝ ዜናውን ደብቆ ማቆየቱና የሰራተኞችን መብት ለመጠበቅ ሙከራ ለማድረጉ ለድሃው ሕዝብ ያለውን ደንታቢስነት ያሳያል በሚል ብዙዎች አስተያየታቸውን ይሰጣሉ።
የሶማሊያ መንግስት በቅርቡ ይዞ ለወያኔ ያስረከበው ራሱን የኦጋዴን ነጻ አውጪ ነኝ ብሎ የሰየመው ድርጅት ያመራር አባል የሆነው አብዱ ከሪም አሸባሪ ነበር ብሎ በይፋ መሰየሙ ታውቋል። የሶማሊያ መንግስት ግለሰቡን በአሸባሪነት ከፈረጀው አስሮ ማስረከቡን የሚጠቁም ሲሆን ግለሰቡ በገዛ ፍቃዱ እጁ ሰጥቶ ነው ከሚለው ከወያኔ አገዛዝ መግለጫ ጋር የሚቃረን መሆኑን ታዛቢዎች እየተናገሩ ይገኛሉ። በተያዘ ዜና ግለሰቡ ተይዞ በተሰጠ ጥቂት ቀናት ውስጥ የወያኔ ባለስልጣኖች በስር ላይ የነበሩ 114 የሶማሊያ ዜጎችን ለሶማሊያ መንግስት ማስረከባቸው ታውቋል። የአሜሪካ ወታደራዊ ተቋም በሰጠው መግለጫ ማክሰኞ ጠዋት በድሮን ያየት ጥቃት 3 ያልሸባብ አባሎችን መግደሉን አስታወቀ። ጥቃቱ የተፈጸመው ከመቋዲሾ 75 ኪሎ ሜትር ርቆ በሚገኘው ቤይ በሚባል አካባቢ መሆኑ ታውቋል። ከዚህ በፊት የድሮን ጥቃት ሰላማዊ ሰዎችን መግደሉ ሲነገር ማክሰኞ ዕለት የተደረገው የድሮን ጥቃት ሰላማዊ ሰዎችን መግደሉና አለመግደሉን አልታወቀም ተብሏል። ሞቱ የተባሉትም ያልሸባብ አባላት ማንነትም እንዳልታወቀ ተገልጿል። በተያዘ ዜና በኬንያ ውስጥ በላሙ ወረዳ ቦቦ በተባለ አካባቢ ያልሸባብ ታጣቂዎች 4 ሰዎችን አንገታቸውን በመቅላት የገደሏቸው መሆኑን የአካባቢው ባለስልጣኖች ተናግረዋል። በላሙ ወረዳ ባልሸባብ ኃይሎች አንገታቸው ተቀልጦ የተገደሉ ሰዎች 16 መድረሱን ጉዳዩን የተከታተሉ ወገኖች ይገልጻሉ። የኬንያ የምርጫ ኮሚሽን ሊቀመንበር በሰጡት መግለጫ ኮሚሽኑ የሰው ኃይል ለውጥ ያደረገ መሆኑን ገልጸው 6 አዲስ ባለስልጣኖች የሚቀጥለው ምርጫ ለማካሄድ የተሾሙ መሆናቸውን ይፋ አድርገዋል። ለውጡ የተደረገው የተቃዋሚ መሪ ሚስተር ኦዲንጋ በጠየቁት መሰረት መሆኑን ተገልጿል። ጁብሌ የተባለው የፕሬዝዳንት ኬንያታ ፓርቲ አዳዲስ የተሾሙ ባለስልጣኖች የሌላ ፓርቲ አባሎች መሆናቸውን በመጠቆም የተደረገው ለውጥ የሚቃወም መሆኑን ገልጿል። የተቃዋሚ ፓርቲ መሪ እስካሁን በለውጡ ላይ አስተያየት ያልሰጡ ሲሆን የፓርቲው ቃል አቀባይ ፓርቲው አቋሙን በአጭር ጊዜ ውስጥ እንደሚገልጽ ተናግሯል። በቶጎ የፕሬዝዳንት ስልጣን ዘመን ከሁለት እንዳልፍ በመጠየቅ የሚካሄደው ተቃውሞ እንቅስቃሴው ተጠናክሮ የቀጠለ መሆኑ ታውቋል። በተለያዩ የተቃዋሚ ድርጅቶች ህብረት የተጠራው የተቃውሞ ሰልፍ በብዙ ከተሞች የጀመረ ሲሆን በነገው ዕለትም በርካታ ሌሎች ከተሞች ተቃውሞ ለማድረግ ያቀዱ መሆናቸው ተነግሯል። ተቃውሞውን ለማስቆም የቶጎ መንግስት የኢንተርኔት አገልግሎት ማቋረጡ ሲነገር የሞባይል አገልግሎቶችንም ሙሉ በሙሉ ያገደ መሆኑ ታውቋል። የአሁኑ ፕሬዝዳንት ሚስተር ናሲን ጊቢ ስልጣን የያዙት ከ1997 ዓ.ም ጀምሮ ሲሆን ከዚያ በፊት ለ38 ዓመታት በስልጣን የቆዩት አባታቸውን ሚስተር ኢያዴማን በመተካት ነበር። ለዛሬ ያለን ዜና በዚሁ ተጠናቀቀ። Thank you.
አርባ አምስት የትግል ዓመታት ለአገራችን ኢትዮጵያ። በመጋቢት ሚያዝያ 1964 ዓመተ ምህረት የተመሰረተው ኢህአፓ በ1967 ዓመተ ምህረት ነሐሴ 26 ቀን ላይ በይፋ ወጥቶ ለህዝብና ለዲሞክራሲ ትግሉን አበሰረ። 45 ዓመት የትግል ጉዞ ማለት ነው ከመስረታው እስከዛሬ። ድርጅቱ ሲመሰረት በቦታው ከነበሩትና በድርጅቱ የዘለቁት ዛሬ በህይወት ያለ አንድ ሲሆን ሌሎቹ ጀግኖቹ መስዋዕትነትን ሲቀበሉ ክህደት የቀናቸው በዚህ በዚያ በትግሉ ፌርማታ ተንጠባጥበው ቀርተዋል። ይህ እንዳለ ሆኖ ግን ኢህአፓ ለትግል ሲነሳ ይዞት የነበረውን ህዝባዊነትና መፈክሮቹን ሳይሸጥ በስልጣን ደረጃ ሳይደለል ሰንደቁን ይዞ እነሆ ቀጥሎ 45 ዓመት ሊኖረው ችሏል። 45 የትግል ዓመታት በከባድ ሁኔታ። የኢትዮጵያ የቅርብና የሩቅ ጠላቶች ሁሉ በኢህአፓ ላይ ኢትዮጵያ ብሎ ለአገሩ ስለተነሳ ተረባረቡ። ጠባቦችና ገንጣዮች፣ ኢምፔሪያሊስቶች፣ ግብጽና አረቦች ወዘተ ሊያጠፉት ያደረጉት ሙከራ በታሪክ ገና በዝርዝር መቅረብ ያለበት ነው። ኢትዮጵያ የሚለውን ከስሙ እንዲያወጣ ሊደልሉት የሞከሩ ብዙዎች ነበሩ። ኢትዮጵያን እንደ አገር የሚጎዳ እርምጃዎችንም ከወሰደ ወለሉ፣ ኮርኒሱ ወርቅ በወርቅ እንደሚሆንለትም ተነግሮት ነበር። ይህን መሰል ክህደት ተከዜ ድልድይን ሊያፈርስ ለተስማማው ወያኔ ትቶ ከሱዳንም ከሌሎችም አገዛዞች ሌላ አገር ደሞ ሌላ በሚል እዛቸውን ሳይቀበል ቁጣቸውንና ሻጥራቸውን ግን መቀበል ግድ ሆኖበት ጉዳት ደርሶበታል። ሻዕቢያ ከወያኔ አብሮ ወግቶታል። ሱዳንም ከሁለቱ ተቀናጅቶ አጥቅቶታል። ሶማሊያና ሊቢያም ወያኔና ገንጣዮችን ደግፈው ኢትዮጵያዊ ትግልን አዳክመዋል። በዚህ መስክ ታሪክ ጠንቅቆ ማወቅ ግዳጅ ሆኖ ሳለ ለቀንም ለሳምንትም አገር ብለው ያልታገሉና ይባስ ብለው ከኢትዮጵያ የውስጥና የውጭ ጠላቶች አብረው በወንጀልም የሚጠየቁ ዓለምንም ይሉኝታና ሀፍረት ኢህአፓን በጸረ ኢትዮጵያነት፣ በአስገንጣይነት፣ ይባስ ብለውም በጸረ አማራነት ሊወነጅሉት ሲቅበዘበዙ ለመታዘብ በቅተናል። ታሪክ ጠርቶ የሚወጣበት ጊዜም ሲደርስና ጸረ ኢትዮጵያዎች ሁሉ ሂሳብ ማወራረድ የሚጠየቁበት ጊዜ ሲመጣ በቀቢጸ ተስፋ እንደ ቆሰለ እሪያ መፈራገጣቸውና ክስና ዝልፊያቸውም ሲበዛ እያየን ነው። ቀኑ ደርሷል። ጥንትም ጊዜው ደረሰ ብለን ህዝባዊ መዝሙር አሰምተን እንደነበር ማስታወስ ይቻላል። የወያኔ የውድቀት ደወል አቃጭሏል። የ45 ዓመታት ትግል የድል ዋዜማ ላይ ነው ያለው ብንልም ማጋነን አይሆንብንም። ኢህአፓ ከትግል ርቆ ጊዜን አልቆጠረም። ድርጅቱ ከትግል የራቀበት አንድም ጊዜና ወር እንዳልነበረና እንደሌለም ህዝብ ይመሰክራል። ዛሬ ሳይታገሉ የትግል አልፋ ኦሜጋው እኛው ነን የሚሉ በስተው ስናይ በተመሰረቱ ባጭር ጊዜ የሚከስሙ ተከፋፍለውም ሁሉም በድን ሲሆኑ ስናይ የኢህአፓን ጽናት የምናከብረው ይሆናል። ያውም በድርጅቱ ላይ የደረሰውን ጥቃት ሁሉ በእይታ ካስገባን የደርጉን አረመኔያዊ ሽብር ማን ይረሳዋል? ፋሽስቱ መንግስት ጸረ ኢህአሰ ዘመቻውን በአሲምባም በጎንደርም በጎጃምም አካሂዶበታል። ወያኔና ሻዕቢያ በተከታታይ እስከ 1981 ዓመተ ምህረት ድረስ ወግተውታል። በኢትዮጵያ ሉዓላዊነት ላይ አልደላደር በማለቱ የውጭ እርዳታ ማጣት ሳይሆን ከውጭም ጥቃት ደርሶበታል። ፈተና፣ ብዙ ፈተና። ተስፋ ቆርጦና ኢትዮጵያን ክዶ ግን እጅ አልሰጠም፣ ትግል አላቆመም። ሲበትኑት እየተሰባሰበ ሲያዳክሙት አገግሞ እየተጠናከረ ብዙዎች የኢትዮጵያዊ ትግል ሰንደቅን ጥለው በጎጥ መተራመሱን ሲመርጡ ለኢትዮጵያ ቀጥ ብሎ በመቆም አርአያ የሆነ እነሆ ለ45 ዓመቱ ደርሷል። ገና ውጣ ውረዱ መንገዱ ብዙ ነውና ቆም ብሎ ራሱን ሊያኩራራ ሁኔታው አይፈቅድለትም። ሁሉን መከራ ችሎ ፈተናውን አልፎ ወደ ድል ቀረበ ማለት ድል አደረገ አለቀ ደቀቀ ማለት አለመሆኑን ድርጅቱ ጠንቅቆ ያውቃል። ባለንበት ሁኔታ ድል የጋራ ውጤት ነው ብሎ ለህብረት ያደረገውም ጥረት የሚረሳ ሳይሆን በሀገራችን ዋናው ድርጅት በነበረበትም ወቅት ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ይመስረት ብሎ አቋም ወሰደ እንጂ ለብቻዬ ስልጣንን ሊያዝ ብሎ አልቆመም። በ1997 ምርጫ ያሸነፉ መስሏቸው ከማንም አናብርም ካሉት ጋር ያነጻጽሯል። ያባ ከመስረታው ጀምሮ ከሌሎች ጋር ለማበር ያደረገው ሰፊ ጥረት ምስክርን ፈላጊ አይደለም። ምዕራብ ሶማሊያ ነጻ አውጪ ድርጅት ተነጥለው ራሳቸውን የኢትዮጵያ ብሔራዊ ነጻ አውጪ ግንባር ካሉት ጋር ህብረት ሊመሰርት ሞክሮ ኋላ መይሶንን መስራች በሆኑት ሻጥር ሊደናቀፍበት ችሏል። ተቃርኖ ከነበረው ከኢትዮጵያ ዲሞክራሲያዊ ህብረት ኢድህ ጋር በማበር ብዙ ፈተናዎችን በጋራ ተቋቁሟል። ኢድህም ሲመሰረት ድርጅቱ ጠላት ካላቸው ጋር ማበሩን ሁሉ ታዝቧል። የወያኔ መስራችና መሪ ሆኖ በአሲምባ ጦርነት በኢሃሳ ላይ ጦርነት ከከፈተው ግለሰብ ጋር ከደርግ ጋር አብረው አባላትን ፈጁ ይላቸው ከነበሩት መኢሶኖች ጋር ከደርጉ አንድ ኮሎኔል ጋር ወዘተ በማስቀደም ተባብሮ ነበር። ይህ ነው የሚባሉ አባላት ካልነበራቸው ጋር በአንድ ድምፅ ደረጃ አበረ እንጂ ብዙ ድምፅ የኔ ካልሆነም ብሎ አልተገተረም። ኢዲሃክ ሲመሰረትም ለሁለት ዓመቱ ውይይት ቢሮውን ከፍቶ ቅራኔ የነበራቸውንም ከሌሎች ተባብሮ በማስማማት ህብረት የሚለውን በጋራ ሊመሰርት ቻለ። የህብረቱን መሪዎች በአገር ውስጥ ያሉ ድርጅቶች እንዲሆኑም ተደረገ። ውጤቱን የምናውቀው ነው። ሐቁ ይኮኖሳል። ድርጅቱን በበላይነት ሁሉን ካልተቆጣጠርኩ በሚል ህብረቶችን ያፈርሳል በሚል አጓጉል ክስ ሲበረክትም ከዚህ የህብረት ጥረት ራሱን አርቆ መቆየት ተገዷል መርጧል። ያም ሆነ ይህ ግን ድርጅቱ ሲመሰረት ፓርቲን የማጠናከር ሰራዊት የመመስረት በፖለቲካውም በትጥቁም የመታገል ህብረትን የመሻት ግዳጅ ያለውን መርሁን በተግባር አሳይቷል። ዛሬም ያለው መልእክትና ጥሪ አገር ወዳድ ኃይሎች መለስተኛ ቅራኔዎችን ወደ ጎን አድርገን በኢትዮጵያዊነት ለኢትዮጵያ እንተባበር የሚል ነው። አቤት የሚሉ ካሉ ኢሃፓ እንቢታን የሚያሰማ አይሆንም። የ45 ዓመት ተመክሮው የሚያሳየው ሐቅ ይህንን ነው። ኢሃፓ 45 ዓመታት ቃል ኪዳኑን አክብሮ ትግሉን ቢቀጥልም በሂደቱ ስህተትን መፈጸሙ የማይቀር ሆኖ አብሮ ተጉዟል። ይህንንም አምኖ ራሱን ከወቀሰ ዘመን ቢያልፍም በስብስቴ ዘመን የሰሙትን መድገም የሚቀናቸው ዛሬም የደርግንም የወያኔንም ክስና ልፈፋ ያወርዱበታል። የፓርቲ ትግል ተመክሮ ባልዳበረበትና ምሳሌ ሊሆንም ባልቻለበት ሁኔታ ድርጅቱ በዳበሳ ልንለው ባንችልም በተጨባጩ ሂደት ዕውቀትን እየገበየ የተራመደ ነው። ትግል ነውናም መስዋዕትነት መከፈሉ አልቀረም። ለፍጅቱ ተጠያቂ ደርግ ሆኖ ሳለ ወንጀለኞቹም ሆኑ የፖለቲካ መሐይምነት ያጠቃቸው ድርጅቱ ሰው አስፈጀ ብለው መወንጀልን መተው አቅቷቸዋል። ትግል ካል መስዋዕትነት ይኖራል የሚለውን ኢሃፓ ከመስረታውም በፊት መስራቾቹ የተረዱት ሐቅ በመሆኑ ዛሬም ወያኔን ለማስወገድ ደማችን እንደሚፈስ ያለውን ሁኔታ ጎንደር፣ ጎጃም፣ አምቦን ወዘተ ማየት ያቃታቸው ብቻ ናቸው ተፈጁ አስፈጁን የሚያጮሁብን። ኢሃፓ ለትግልና ለህዝብ መስዋዕት እንዳለበት አውቆ ነበርና ሞት አይፈሬ ሆኖ ታግሏል። አገራችንን የሚያኮራ ታሪክም ጽፏል። ማፈሪያ አልሆነም። ታሪክን ዋሽ አላሰኘም። ህዝብም ተበላሸ ለሚሉ አልያላቸው እንጂ በቅዠታቸው ከቶም አላጀባቸውም። ዛሬም እንዲሁ ትውልዱን ሊያወግዙ ህዝብንም በጥቅሉ ሊከሱ የሚዳዳቸው ክፍሎች ብዙ ናቸው። የወያኔንም ኃጢአት ህዝብን ተካፋይ በማድረግ ህዝብን ተጠያቂ ለማድረግ በሚያካሂዱትም ዘመቻ ድርጅቱ ተካፋይ አልሆነም። ብዙ ቢቀባጠርም ድርጅቱ የኤርትራን ችግር የፈጠረ ካለመሆኑ ባሻገር የቀኝ ግዛት አቋማቸውን እምቢ ብሎ አልቀበል ብሎ ቆመ እንጂ እንደ ወያኔ አጉል አቋምን ደግፎ አገርን ለመገጠል እንዳልደከመ መገንዘብም ይገባል። የደርግ ርዝራዦች ግን የደርግን የሐሰት ክስ አሁንም በማንበልበል የራሳቸውን ወንጀል የሸፋፈኑ መስሏቸው ሲዳክሩም ታዝበናል። 45 ዓመታት ሙሉ ያየነው ነውና ዛሬ የሚያስገርመን ክስተት አይደለም። 45 ዓመት ትግል ህዝብን በየፈርጁ በፖለቲካው ትግል ማሳተፍ ማደራጀት፣ ፓርቲ ምስረታ፣ ሰራዊት ምስረታ፣ ትግል በፖለቲካ፣ ትግል በትጥቅ፣ በጫካ፣ በከተማ ህብረት ባመቸውና በተቻለበት አጋጣሚ ሁሉ የኢትዮጵያ ጠላቶችን ጠንክሮና ጸንቶ ትግል፣ ግንጣዮችና ጠባቦችን ታግሎ የኢትዮጵያን ህልውና ለማስከበር መዋደቅ፣ ሱዳንም አገር ሲወር ታግሎ ማስቆምና ማባረር፣ ለማንም ጸረ ኢትዮጵያ የባዕድ ኃይል አለመንበርከክ፣ ጥርስን ነክሶ ወያኔን መታገል፣ ይህ ሁሉ ነው ኢህአፓ ፍሬያማ 45 ዓመታት። ስህተቶችን አርመን የምንደግመው ስምሪት ለኢትዮጵያ መታገል የሚያኮራ አቋም ነው። ማን ነው ሌላ ሊል የሚችል ማንነቱን የካደ ካልሆነ? ድል ለኢህአፓ፣ ድል ለኢትዮጵያ ህዝብ፣ ውድቀት ለወያኔ።
ከርሞለ ፋሽስቶ
ላጎነበስኔ
ዛሬም ለጎጠኞች
እንበረከክ
የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት መልክ ግንባርክን አሳየው ቀድሞ ለፋሽስቶች
ያጎነበስኔ
ዛሬም ለጎጠኞች
እንበረከክ
የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት መልክ ግንባርክን አሳየው ሉዓላዊነትን በቅርብ ያያስከው ያገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋ ነህ
ግንባርክን አሳየው
ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየው።
ታያቸው ግርማ ሌሊት ድምጽ አራዊት ቅጥቃጤና ገጀት ሲያማስን ሲያባባን ረዝሙትና ውድቅ ሌት ሲዋገድ አጥቢያ ኮከብ ሲቀድ አጥቀን ብንነሳ ነክቶልናል ብለን እፍ ብለው ተነስተው ሁዳታን ሁዳን አዛዥን አዛዥ ሆነው ሙሉ ባለስልጣን እናንት መች ነቅታችሁ እኛ ነን የነቃን እነግራችኋለን እናንተ ስትነቁ መንቃታችሁ አይቀር በትዕግስት ጠብቁ ብለው ሰደዱና ወደ መኝታችን ወደ ቅጥቃጤያችን ወደ ቅጀታችን አድማሱን ፈልቅቃ ፀሐይ ብቅ ብላ ጮራ ስትፈነጥቅ ሳይደርሰን ነቀረ ምናምን ነጸብራቅ ትወርዳለች አሉን ገነት ተመሬት ልታድለን ትሴት ልትሰጠን ሀሴት ሰላም ልትነግስ ሊያከትም ጦርነት በወርቅ በእንቁልነት ልንመስል ማህቶት ከምዝበራ ጋር ልንሰናበት ለአንዴም ለሁሉም ልንወጣ አርነት ይህንን ምስራች እያወርሱልን ሲነጋ ሲጠባ በጣም አንደበት ጆሯችን ደለበ ሰባ እንደሙትት በገነቷ ፈንታ ለካስ ሲኦል ወርዳ ግን እኛ ጠበቅነ አበዛነ ፍዳ የፋሽስቶች ተስፋ የተንቆጠቆጠ በዲስኩር ምን ሜና እያደር የሚርቅ እንደ ሰማይ መና እንኳንስ አካላት ተራ በህሊና ወግማዕረግ አውልቆ ለበሰ ገመና ነጻነት ሀርነት ተፈጥረው በአንድ ላይ ዝናቸው ማራኪ ስማቸው ሰው ገዳይ ለነሱ ያደረ ምንኛ ማሰነ ከመዝደቁ በፊት እየተኮነነ ተኮኖ መዝደቅ ሙቶ ህይወት መንሳት ጠውልጎ መለምለም የተፈጥሮ ስርዓት የሚኖር ዘላለም መታፈን መረሸን መዘልዘል መገደል መጠበስ መታመስ መቀጥቀጥ መረገጥ መሰደድ መዋረድ መታሰር መመተር የመከራ ጦማር የጥፋት ስንክሳት ሲነበብ ሲነበብ ስንት ዓመት አለፈ እንግዲህስ ይብቃ ታምር ሊነበብ ነው በቀይ የተጣፈ ባርነት ግዙነት ነፃነትን ማርከው በለሱ ቀንቷቸው ካባዋን አጥልቀው ኩታዋን ደርበው ጫማዋን ተጫምተው ውበው ተቋቁለው ባርነት አምሳል በነፃነት አምሳል ተናገሩ ደፍረው ከቷን ስታትን የእኛን ነፃነት ለዛዋ ለሀይዋ አለው ምልክት ሰላምን የሚያወርድ የሚያጠል ምረት አጀብ አጀብ ዲሞክራሲ ከመስኮብ የመጣች በላሲ ሀሳብ የመሲህ የቀትር ከይሲ ግናኮ ግናኮ የመረጡልነን ደግመን ተመረጥነ የሰየሙልነን ደግመን ተሰየምነ ያሰሙልነንም እሺ በጎታለ ነፃነት ታጣ እንጂ መብትማ ሞልቶነ ዘመናዊ መሳፍን ዘመናዊ መኳንንት እናንተ ጌቶቹ እንግዲህ አይመችም ለእናንተ ታይታችሁ መጡብነ ብለን እንግዲህ እንናገር ታፋችን አይወጣ የእናንት ምጣት በስቷል እኛ ነን የምንመጣ ግድር መች ይቀራል እንወረዳጣ አልገባነ ብሏል ከቷል ተሰባንን የእናንተ ይት ባህል የእናንተ አማርኛ ብንጮህ ብንታክት አልተማርንም እኛ ሰላምታ ለመስጠት እጅ ዘርጉ አላችሁን እጅ ስጡ አላችሁን እጅ ሰጥቶ ሰላም ታባት ያልቆየንን እንዳንጎነበስ ዝናራችን ያዘን ዝናር እንዳንፈጋ ሰቁ ጠበቀብን ፀሐዩን ጋበኑን ተወጡ አላችሁ እንድንደርስ ተግብ ራሳችን ጣያይችል የሚያንገበግብ እናንተስ ይዛችሁ ባለቆብ ጭንቅላት የማያሳስብ ምንኛ ይገርማል ያበጁልን ስርዓት እነ ጓድ ግራዚያኒ ሆነው እነ ሞግዚት የህሊና ሞቅፍ የአእምሮ ስፌት የመብት የነጻነት ማሰሪያ ሰንሰለት ምንኛ ስርዓት ምንኛ መንግስት መሰረቱ ጦርነት መቃን ጉበኑ ሞት እልቂት ጣራ ግድግዳው ረሃብ መቅሰፍት መዋቅር የሚሉ ጉግማንጉግ ቀናት ሰፍቶ እንደ መርግ ወኒ መጣጭ እንደ ሰፍነግ አንዳ አጥፍ ሆኖ ሲያረገርግ መከታ ጠፍቶ ከለላ ጥግ እንባሲ ረቀረቅ እንደ አፍላግ የህፃናት ያሩግ መደን እንጂ መኮነን እንደ ኩንቲ እንደ ጋኔም መዋቅር 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 የትኝት መዋቅር በየብስ ባየር በባህር ሀሳብ ሲንተከተክ ተከትሞ ባርምሞ ህሊና ላይ ማትር ምሎ ተፈጥሞ ልብን ሲያሸልበው ያለውል ታግሞ ወሽብን ሲል ተራሞ ተራሞ የህይወት ምልክት የነፍስ ጠብታ ተዋግዶ አክትሞ ምንኛ ተከበከብነ ምንኛ ተቆላመጥን አያ ለጆሮአችን ዘብቁሞልን ለአፋችን ሀርድያ በየቦታው ሰንተርያ አወይ አንዲት ምዕራፍ መስተናዘሪያ ምክር ምህዋሯን ለውጣ ውደቷን አስረዝማ አመት ሲለጠጥ እንደ ጎማ ሌተ ቀን ጸባብቅለው ባልመሻል ነጋ ተጣልተው የሚገላግል ጠፍቶ ዳኛ አገር ሆኖ ህመምተኛ ጣባዜ ይዞት መዳኛ ከመስኮ የመጣ ቁራኛ አዚም ጥሎብን አደንዛዥ በስጋችን አዛዥ በነፍሳችን አዛዥ በእጅግራችን አዛዥ በአእምሯችን አዛዥ በሀሳባችን አዛዥ በቤታችን አዛዥ በንብረት ሁሉ አዛዥ በልጃችን አዛዥ ዲሞክራሲ ቆስላ ተጨማልቃ በእዥ ፍጥረት ተጠራምታ ስትል ጥርዥ ብርዥ ዋዬ ወዮ የኢትዮጵያ ህዝብ የአረበኝነት ድርሳን የጀግንነት መዝገብ ተስተጋብተህ ባትነበብ ዘበቱብህ አህዛብ አርሶ አደሩ ታርቦ ላባደር ተጨምቆ አውልቶ ይተጠቅለው ተሩቅ የሚጣሩ እንጻይ ተሰራርተው ከጥራ አራያን የሚፈካከሩ ተመጻጥ በኋላ ባፈደ ነብሱኑ ዓለም የሚያይባት ምስብር አርሶ አደሩ የናንተ ነው አሉን ምርቱ ፍሬ ምድሩ ባለጸጋ ሆነው እነሱ በቆሩ የናንተ ነው አሉን ሞገሱና ክብሩ እነሱ ባጌጡ እነሱ ባማሩ የናንተ ነው አሉን ሞገሱ እንደ ሰሚ ታቦት ሁሌ ሲወደሱ መንጋ ፋሽስት ዱለቻ ቃላቸው አንድ ስጡ ብቻ ቋንቋቸው አንድ አምጡ ብቻ አስቀድሞ ቁጣ ዛጃ አርቲ ቡርኪ ለገጃ አምጡ 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 ነጋ ጠባ ተቦጥቦጡ ሰማይ ውጡ ምድር ፍረጡ አገር መሬቱን ቋጡ ብቻ ብሪቱን አምጡ በራችሁ አምጡ ብራችንን ሰጠነ ጉልበታችንን ከሰከስነ ወረት ሪት አሟጠጥነ ይብሳታን ጣያልነ አገሬኛ መስሎነ ሀገር ያደርን መስሎነ ልጅና ሳድግ ብለነ ክብራችንን ሰጠነ ሀፍረት ተቀበልነ ወቅት ታሪካችንን በርካሽ ለወጥነ አሜን አሜን ብለን ስንከፍልለት ጊዜ የተባለ ግብ ሊጠይቀን ገባ በብር ላይ በህር ሊተገበርንማ ምን ቀረንተ ሀገር ቀልዱ በዛ ፌዙ በዛ አደረጉን አሻንጉሊት ኢትዮጵያን እያጣናት አለም አሉን የናንተ ናት የሰርቶ አደሩ ናት አገርማ ጠፍታ በዛ ሰሞን ስንባትል ስንካለብ ታይቷል አሉን ዱካዋ ወደ ኩባ ወደ መስኮብ ንሳ ጎበዝ ፍለጋ ነቅንቅ ዘገር አገር ጠፍታ እንዴት ትቀር በአንድነት ተነስተን ታልወጣን አሰሳ አገር አትገኝም ብንፈጥ ብንነሳ ተነስ 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 ኧረ ተነስ ቤት ሲተኮስ አገር ሲደስ የአባት ታሪክ ዳዋ ሳይለብስ ደበዛው ሳይጠፋ ሳይረምስ ተነስ 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 እሽን ተዋት እስኪያው ትንገድ ከፋሽስት ጋር ትሞዳሞድ እምብኝናት ያንተ ዘመድ የጀግና ክፍሌ ጎበዝ ገዲፋኖ ጌጤታ ጋይ ዘውድ እምብኝናት ያንተ ዘመድ እሷን ይዘህ በሻውጣ በሻውረድ በትግል ፍኖት በገድል መንገድ የፈላቱ ይሰላቱ የፋሽስት ግራቢያኒ ትንግዲስ በቃኝ ላማ ሰበክታኒ መደየን ተርህ ነው እንዳባትህ ማኒ ተነስ 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 ቤት ሲተኮስ አገር ሲደስ አገር ስትሆን ማጥሮ ሰው ሲቀቀል እንደ ንፍሮ ወርናባቸው አልቀመስ በላቸው ፍልጠት ቁርጠት ሁንባቸው ያንበሳ ልጅ የቆረምቱ ሲገርም እንጂ ደግነቱ ሲጣላማ ሲነኩቱ ህልፈት ዓለም ስፋቱ ድብልቅልቅ ሲመሬቱ ወኒና ፍራት ሲሟገቱ መምረት ሲመጣ ተሁለቱ የጀግና ልጅ የጠዋቱ አገዳም ይለይ እንደ አባቱ የፋሽስት አብነቱ የባንድ አድርባይ መቅሰፍቱ የማይታጠፍነቱ ተነስ ተነስ በፋሽስት አለንጋ አትጠበስ ይጠራሃል ደኑ ይጠቅሰሃል ዱሩ ተመሸገበቱ የአባት ጀግንነት ኩራትና ክብሩ ሙታንታውን ተው ቁጣው መቼ በጀ ሱሪህ ነው ታሪክ ሞገስ የሚፈጥ ጸጉርህን ንቀሰው አየሩን ይዳሰው አማጫው ጥርስህን ጸዳሉን ያብልቀው ይመረብላ እንዴ እስኪ ታጠቅሊህ አካል ገምናናይ ምግሪቱን አውዳት አደሴ ሽቱዬ እስቲንየው ከልካይህን በእናትህ ጎራ በአባትህ ቀዬ አያምሻችሁበት አድሩበት ቦታ የፋሽስት እንግዳ መቻለው ይሉኝታ ስጋችን ኮመኮመ ያማረውን አጣጣም ምን ቀረነ ጸገሬታ ቤቱ ይግድ እንጂ ምንድር ነው ዘመታ ጥቂትን ላቀው አካልቱ ነው ሽንጨኝታ ታድርሰው ተመስኮ ተዳር ተደፋታ የኛማ ባላንጦች ተቅሳጥ አይገባቸው ቡጢ ክርናችንም መቼ ጠቀማቸው ግንባር ነው የሚፈሩት ብርክ የሚያስይዛቸው ግንባርህን አሳያቸው መግባርህን አስተምራቸው አይታክቱ ፋሽስቶች ታሪክ ይመርምሩ የቆየ የቅድም ያገሬ ልቡና ለፋሽስት ሲሰግድ ለባንዳ ሲሳለም አልታይቶ አልተሰምቶም አልተጥፎም ተነስ 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 ቤትህ ሲተኮስ አገር ሲደስ የአባት ታሪክ ዳዋ ሳይለብስ ደብዛው ሳይጠፋ ሳይረምስ ተነስ ተነስ
አድማጮቻችን በማስከተል ኢሃፓና ታሪኩ በሚደርስ ከያሱ አለማየው የተጻፈውን እናስተምታለን። ነገርን ነገር ያመጣዋል እንዲሉ በቅርቡ አንዲት የተበሳጨች ኢትዮጵያዊ የኢሃፓ ታሪክ ይያሉ መጽሐፍ ጻፈን በሚሉ ዋሾች በመናደድ በስም ተክሳኝ የድርጅቱን ታሪክ ባለ መጻፌ ወክሳኝና ወክሰቱ ስትል መልክትና ምሬት ፈረንጆቹ ፌስቡክ በሚሉ ታማካይነት አሰምታለች። ወጣትናት በሚል ግምት እንጂ አንቺ ይያለውና ከተሳሳትኩ ይቅርታ። በስጭቷ ቢገባኝም ታሪክ መጻፈን በተመለከተ የተንደረደረችበት ግምትና ሌሎችም የሚያሰሙት ትችት በመሰረቱ የተሳሳተ ነው ላብራራ። በቅድሚያ ታሪክ ሲባል ምን ማለት ነው? በደፈናው ታሪክ ተብሎ የሚጻፈውን ሐቅን ብቻ የሚያስተጋባ ነው ብሎ መደምደሙ ስህተት መሆኑን ታሪክ ተብሎ ጠባቦችና አምባገነኖችን ለማወደስ የተጻፈውና እየተጻፈ ያለው ምስክር ነው። የገዢዎችን ታሪክ ዋና አድርጎ መጻፍ የተለመደ ነውና ታሪክ የሚባለው ሚሊዮኑን ህዝብ ጭቆኖችን ሰርቶ አደሮችን የማይመለከት ሆኗል። ይህን በተመለከተ ታዋቂው ቤርቶልድ ፕሬሽተን በማስተጋባት አለና ወይስ ከራስ ጋር ጨዋታ በሚለው ግጥም የሚከተለው ጽፌ ነበር።
የታሪክ መጽሐፉ ይዘቱ ቢቃና ሉል ራስ ሳይሆን ተራው ምንነሳ ምን ድንጋይ ጠረበ ንጉሥ ላሊበላ ገባሩ እንጂ ነው ፍዳውን የበላ ምኒልክ አድዋስ ብቻውን ተዋጋ ዮሐንስ ብቻ ነው የሞተ መተማ የታሪክ መጽሐፍ ይዘቱ ቢቃና ታሪክ ሰሪው ዋና ያተብየው ተራ የተራው ሰው ታሪክ ያጣው ጸሐፊ ነው ለመሰራቱማ ታሪክ እኮ እሱ ነው።
ታሪክ ጸሐፊዎች ደራሲነት አልሳካ ያላቸው ናቸው ተብሏል። ሌላ ሰው ደግሞ ታሪክ የሚጻፍበት ቀለም ራሱ ከዛባት የተበጠበጠ ነው ብሏል። እድላችን ሆኖ ደግሞ የኢትዮጵያ ታሪክ ጸሐፊዎች ሳይዋጣላት ዘመን አልፏል። የግዚያችን ታሪክ ጸሐፊዎችና አዋቂዎች የሚባሉትም ከግል ርብሽብሽዋቸው ሊላቀቁ ስላልቻሉ የጋራ ቅርስ ሊሆን የሚገባውን ያራቁቱታል። ከታሪክ መማር ይቻላል የሚለውን ባዶ ይሆናል። ታሪክ ሳይሆን ዘለፋና ተረት ነውና የሚጻፈው። ታሪክ የግል ተብሎ ከቀረበ ይህ በግል ታሪክነት ደረጃ ሊነበብ ይችላል። የህዝብና የሀገር የድርጅት ታሪክ ግን የግል ስንክሳር ሊሆን አይችልም አይገባውም። ታሪክ ብሎ የሚጽፉት ሚዛን አልባ ሐቅ አልባ ከሆነም ታሪክን ሊቀብር እንጂ ሊተርክ አልተነሳም። ታሪክ ከተባለም ስለተባለው ታሪክ ጸሐፊው ሆነ ጸሐፊዎች በቅድሚያ ጠንቅቀው ማወቅ አለባቸው። ማን ያውራ የነበረ የተሻለ ቢሆንም ለቀቅ እናድርገውም ከተባለም ማን ያውራ ጠንቅቆ ያወቀ ማለቱ የግድ ይሆናል። አቆም ያጠፉ ደግሞ የሚደብቁት ጉድ ወይም ወንጀል ለማለት ነው። አለበለዚያ ንግዱ ደርቷል ማለት ነው። ከቅርብ ጊዜ ወዲህ ስለ ኢሃፓ የባጢ ቆጡ መቸክቸክ ገንዘብ የሚያስገባ መሆኑ እንደሚታየው ማለት ነው። በተረኩ ዛሬ ስለ ቀድሞ አጼዎች በተለይም ምኒልክ ላይ የሚጻፈው ሁሉ ታሪክ ነው የሚባለው ሁሉ ባፈ ታሪክ የተደጎለበለ ለመሆኑ ጥርጥር የለውም። ኤርትራን የኢትዮጵያ ቅኝ ግዛት የሚያደርግ ታሪክ ተፈጠረ እንጂ አልነበረም። ማን የማንን ብልትና አካል እንደቆረጠ ያን ያህል ጥርት ብሎ የታወቀ ካለመሆኑ ሌላ የሁሉም የዘመኑ የጦርነት ልምድ ሆኖ የነበረ ሊሆን መቻሉም እንዳለ ሆኖ ዛሬ ይህን በመጠቀም የሚጎሰመው የጥላቻ ነጋሪት ከህዝብ ታሪክ ጋር ግንኙነት ያለው አይደለም። ጥላቻን አራጋቢዎቹ ደግሞ ራሳቸው አሶሳ፣ አርባጉጉ፣ ወተር፣ አረካ፣ ጋምቤላ፣ ኦጋዴንና በደኑ የሚሉትን ያሰቃቂ ግፍ ታሪክ ዛሬም እያደሱ መሆናቸውን መታዘባችን ያለ ነው። ታሪክ ስንል ምን ማለታችን መሆኑን ማወቅ ያስፈልጋል። በቅርቡ ማለትም ወያኔና ቅጥረኞቹ ስልጣን ይዘው መተየብ መጻፍ ከተሰማሩ በኋላ ታሪክ ተብሎ የተጻፈው ልቦለድና ውሸት ጥቂት አይደለም። ተራራን ከተከተ በሚል በወያኔና ሻቢያ ቅጥረኛ የተጻፈው አምስት ቅጽ ያስታውሷል። በዚህም ቅጽ ያው የኢሃፓ ታሪክ ተብሎ የወያኔ ውሸት ተስተጋብቷል። ወዲያውኑ ዛሬ ማንነቱ ግልጽ የሆነ የኢሰፓ ካድሬና የቀሽብር ተጠርጣሪ ነበር ብሎ ሲተርክ የቆጡ የካባጡ ብቻ ሳይሆን የካቡልን ከወልቂጤ ያደባልቆ የጻፈው እንደ ቁም ነገር ባይቀርብ በሳቅ ያፈርሰን የነበረን ቅዠት ታሪክ ብሎ አሰፈርና በገበያ ቸበቸበ። በዚሁ ድንቅ ታሪክ መሰረት እኔም ስሜ ተጠቅሶ በአዲስ አበባ ተገኝቼ በአረመኔው መንግስቱ ላይ የሞት ፍርድ ስንሰጥ አብሮኝ ነበር የተባለው ጓድ ያኔ ባሲን ባለበት አጃቢ ደግሞ የሜሶን አማራር ግለሰብ ደስታ ታደሰ እንደነበር ሰፍሮ ነበር። ድንቅም ታሪክ። ሌላው ደግሞ ምዕራብ ጀርመንና አልጄሪያ በዘመኑ ባቋማቸው ተቃሪ የነበሩ አገሮች ኢሃፓን መሰረቱት ሲል አወቁ ያሉ ደርጎች ደግሞ ድርጅቱ በሻቢያ ተቋቋመ ሲሉ ቀላምደዋል። አብዮታችን ትግላችን ምስክርነት ወዘተ በሚልም የውሸት ገበያ ደርቶ ከርማል። ለነገሩ ታሪክ ያሉት ተረት ተረት መሆኑን በየጊዜው ድርጅቱ ምላሽ ሰጥቷቸዋል። ታዲያ ለምን እናንተ ታሪክ አልጻፋችሁ ወደሚለው ጥያቄ ወይም ክስ በመንደርደር ላይ ነኝ። ስለ ያፓ ጥላትና ሰምቶ አውሪው ከጻፎ ባሻገር ነበርን ባባለም ባመራርም ደረጃ ብሎ ታሪክ የሚሉትን ሲጽፉ ወይም ሊጽፉ ሲነሱ እንዲው ውጤታቸው ማያምር ሆኖ አለ። ያልተሳካት ረካውንባቸው ምክንያቶች ደግሞ ከማን ጻፈው እንዴትስ ተጻፈ ከሚለው ጋር የተቆራኘ ነውና ዛሬም ቢሆን መሰል ጥረቶችን ደካማ ያደርጋቸዋል። ማለትም የድርጅቱ ሰፊ ታሪክ አንድ ወይም ሁለት ግለሰቦች የሚጽፉት ሊሆን አይችልም፣ ሙሉን ታሪክ ማለት ነው። ታዲያ ዝም ከሚባልስ ለምን የሚያውቁት አይጽፉምና ታሪኩ እየተነገረ አይቆይም አይሟላም ብሎ መጠየቁም ተገቢ ነው። በተለይም የሚያውቁት በጊዜና በሞት እየተጠለፉ ባለበት ሁናቴ በመስተዋት መጽሔት በተደጋጋሚ ታሪክ ጻፍን ያሉት እንደተቸነው ሁሉ ለምሳሌ ያንደኛው ይድረስ ለባለ ታሪኩ የግለሰብ ስንክሳር እንጂ ታሪክ አልነበረምና የዚህ አማራጭ ጉድለቱ የሚከተሉት ናቸው። አንድ ጻፊዎቹ ካላቸው የፖለቲካ ቁርሾ የግንዛቤ መሸዋረር ያልተላቀቁ ናቸውና ብዙውን ጊዜ ድርጅቱን የመጉዳት አመራሩን የመወንጀል መነሻ ሐሳብ አላቸውና ሚዛናዊ ሊሆኑ አይችሉም። ይድረስ ባለ ታሪኩን ጻፉ ያለው ግለሰብ ለምሳሌ ወደ ሰራዊት ገብቶ በዚያው ከመቅጽፈት የከዳና ደርግን ተቀላቅሎ በደርግም ወንጀል ተካፋይ የነበረ ሲሆን መጻፉ ጸረ ሀፓነት ነበር ተልኮ። ራሱን ሲያጋልጥ በቀጽ 237 የሚከተለውን አስፍሯል። በቀሽብር ሂደት በህዝብ ሙሉ ተሳትፎና ተግባራዊ እርምጃ ራስን የመከላከሉ ተግባር ሜሶን እስከፈረጠበት ጊዜ የቀጠለ ነበር። ዛሬ አንዳንዶቹ እኛ በቦታው አልነበርንም ብለው ሊክዱት እንደሚሞክሩ ሳይሆን እርምጃው ትክክለኛ የመከላከል እርምጃ ነበር። በኔ እምነት ከህዝብ ጎን የቆምን ኃይሎች የአብዮቱን ፍሬ ጠብቀናል፣ ህዝባችንንም ከገዳይ ጥይት ተከላከለናል። የወንጀለኛ ንድረቅ ይለዋል። ይሄ ነው። ይህ ከመንግስቱና ሌሎች ያልተለየ ግለሰብ ህዝብን የፈጀ ሂደትን ያሞገሰ ባለበት ታሪክ ጻፈ ብሎ መውሰድ አይቻልም። ወንጀል ሰርቷልና ድርጊቱን ለመደበቅ በያፓ ላይ የሐሰት ዘመቻን መዘርገፉ የሚጠበቅ ነው። መጻፉ ሲወጣ በቀረቡ ትችቶች ግልጽ እንደተደረገው ሁሉ የክፍሉ ታደሰ መጻፍም እሱን ትግሉን የተሳሳተ ባይና በተወሰኑ አመራር አባሎች ላይ ቂሙን ሊወጣ ያለውን ፍላጎት ከመጻፉ ማራቅ አቅቶት የጻፈውን በሐቅም ደረጃ ሆነ በግምገማ ስተት ሊያደናቅፈው ይችላል። አንጃ ሆነው ድርጅቱን የጎዱ ወደ ወያኔ ኮበለሉ በረከትና መሰሎቹ ድርጅቱን ሰርገው ገብተው እንደነበር የታወቀባቸው ወዘተ ያወቀነውና የነበርንበት ታሪክ ብሎ የሚጽፉት በአብዛኛው ከላይ ከተቀሰነው ድክመት ነጻ አይደለምና የነሱን ሐሰት ሐቅ ብሎ የሚወስዱ ውሸትን ይጋታሉ። አረመኖቹ የደርግ መኮንኖችም ስለ ያፓ ሐቅን ይጽፋሉ ብሎ መጠበቅ ሞኝነት ነው። ሁለት ነበርን አወቀን የሚሉትም ሐቁን ነገር ሲባል የሚያውቁት ውሱን ነው ወይም ውሸት ነው። ስለ ያሰ ያውን በሁለት ቅጽ ጻፍኩ ያለው የበረከት ሰሞን ወዳጅ ታዛዥ ግለሰብ ሰራዊቱን በደንብ ያውቁም። ከድርጅቱም ከሰራዊቱም ከተለዩ ከ20 30 40 ዓመታት በኋላ ያደረጉ እስከ 1984 ዓመተ ምህረት ድረስ በሜዳ የቆየን ኃይል ታሪክ ሊተርኩ ብቃቱ የላቸውም። ስደት ለውሸት ያመቻልና ስንቱ ነው የትጥቅ ትግል አርበኛ የከተማ ስኳድ የከርቸሌ ስረኛ የሰልስቃይተኛ ወዘተ ሆንኩ ነበርኩ ብሎ ዛሬ የሚጀነነው የሚዋርቀው። ለዚህም ነው ያልነበሩበትን ጉዳይ እንደነበሩበት አስመስለው በስማበለው ወይም ከሌሎች መጻሕፍት ገልብጠው ያገኙትን ሲጽፉ መጻፋቸው ፍሬቢስና ሐቅ አልባ የሚሆነው። የአውሪያቸውን ወይም ነጋሪያቸውን እይታና ግምገማ ብቻ እንጂ ሁለገቡን ሐቅ አንጸባርቅምና በየስብሰባው ሆነ በየጦርነት አውድማ የነበሩትም ቢሆኑ በአንድ መልክ አንድን ክስተት አይገመግሙትም። ያፓን ለማውገዝና አመራሩን ለመወንጀል በሚል ሊጽፍ የተነሳ ሸውረር ያለ የተሳሳ ግምገማ እንጂ ክስና ቂማቸውን እንጂ። ታሪክ ለመጻፍ ማወቅ መኖር ያስፈልጋል። የኢትዮጵያ የተማሪዎች እንቅስቃሴ ውስጥ ሳይሆን ጠርዙም ያልነበሩ ዛሬ ያን የተማሪ ትግልና ትውልድ ባሉታዊ ተችና አውጋዥ ሆነው ይወራጫሉ። ለህዝብና ለሀገር ሲል እንደ ጧፍ የነደደን ትውልድ ተመክሮ ማክበር ሲገባ ማንኳሰስና መዝለፍ ከሰፈነ ያልታደለና የተደየነ ትውልድ መጣ የሚያሰኝ ይሆናል። 3 ለዚህም ነው የሀፓን ታሪክ ግለሰቦች ያውም የከዱትና የጠሉት ሊጽፉት አይችሉም። ከሞከሩም ፋይዳ ቢስ ወረቀት ጭረሳ ይሆናል የሚባለው። 10% እውነት ጨብጠው 90% ሳይሆን ሳይቀርምና ውሸት በመያዝ መጻፋቸውን ለሙቅ ገበያ ያቀርባሉ። እንደተነገረን ወይም እንደሰማነው ማለት እንኳን ይቀፋቸዋል። ወያኔ በያፓ ላይ የሐሰት ዘመቻ ከማራገቡና ከመደገፉ ሌላ ራሱን በቀጥታ ተሰማርቶበታል። ግለሰቦች የሚነዱት የቁርሾ መጋጃ እስከሌለ ድረስ አቁል ሊጽፉ እንደሚችሉ በቅርቡ የያፓና ስፖርት ብሎ የወጣው መጽሐፍ ገጽ አንድ ቁልጭ አድርጎ ያሳያል። የግለሰብ ስንካር ቁርሾ መውጫ ወይም ቀረት አይደለም። ስለዚህ በፌስቡክ ለጻፍሽልኝ እህቴ መልሼ መበሳጨትሽን ብረዳኝ፣ አንደኛ የሀፓን ሙሉ ታሪክ እኔ ብቻ ልጽፍ አልችልም፣
ሁሉን በጥልቀትና በሙሉ ዝርዝሩ አላውቀውም በቀጥታ አልነርኩትም ለዚህ ነው ሁሉም በማን ያወራይ ነበር መሰለት የበኩሉን ቢጽፍ የተሟላ ታሪክ ሊጽፍ ይችላል የምንለው ሁለተኛ የድርጅቱን ታሪክ ሊጽፉ የሚችሉት በትግሉ የተሳተፉ አባሎች ናቸው በተለይም አሁንም በድርጅቱና በኢሃፓ ላይ ቀና አመለካከት ያላቸው ይህን ጥረት አመራሩ ያስተባብርና ሊያቀናጅ መጣር እንዳለበት ግልጽ ነው ታሪክ ጻፍን የሚሉት እነሱ ከለቀቁ በኋላ የከተለውን ታሪክ ነበር ማለት እንኳን ቢቀፋቸውም በበኩላችን የተጀመረው ለሃፓ ትግል ዛሬም ቀጥለናል አንደኛ ታሪካችን በጋራ ለመጻፍ እየጣርን ነው የሚቆረቆራችሁና የነበራችሁ የበኩላችሁን አስተዋጽኦ በማድረግ ተባበሩን ሁለተኛ አሁንም ቢሆን በትግል ላይ ነንና የስምሪታችን ሆነ የጽሁፎቻችን ትኩረት በታሪክ ላይ ብቻ ሊሆን አይቻልም አልቻለም ሶስት ይህም ሆኖ ግን ታሪኩን ከመዘከር ጥቃትን ከመከላከል ዋሾችና የውያኔ ከተኛ ጻፎችን ከማጋለጥና የድርጅትን የሰማዕት ስም ከመጠበቅ ሰንፈላናውቁም በየጊዜው ትጥን ጽሁፎች ጥራዞችን መልከት ያቀማችን ያደረግን ነው ይበልጥ ለማድረግ ተነስተናል የሃፓ ታሪክ ባባሎቹና ሀቀኛ ልጆቹ ጻፋል ማለት ነው በጋራ እንቻኮልበት እንረባረብበት ስለቀሽብር መታሰቢያ ህንጻው ሙዚየም የተጻፈው የሚገርመኝ አይደለም የወያኔ ንብረት ነው አንዱን ወያኔና ወይ ማንጃ ዳንቆ ሀቀኛው ቢጥል ምን ያስገርማል በዚህ ሙዚየም ለምሳሌ ባብሌቶ ለመጻፍ በእንግሊዘኛና በአማርኛ ትርጉም ለምን አልተቀመጠም ተብላ ሐላፊዋ ስትጠየቅ ስላላገኘ ነው ብላ ለሰጠችው መልስ መጻፉ ቢወሰድላትም ወደ ጎን ጥላው እንደነበረ እናውቃለን ለሷ የቡዴና ወይ እንጀራና የሰልፍ ለውጥ ጉዳይ ነው በጸጋይ ገብረ መድን የተተረጎመው ይህን መጽሐፍ በአዲስ አበባ ብዙ ማተሚያ ቤቶች ማተምን ፈርተው ክልክሎ ነው ቀርቷል ሌሎችም ምሳሌዎች አሉ እነ ደብተራውን ደብዛ ያጣፋ ቡድን እነ ደብተራውን ውድ ጓዶች ይዘክራሉ ለመጠበቅም ስተት ነው ወያኔ ራሱ ሲቀሽብር ሰለባ ሳይሆን የጎን የተባራ ማጃል ነበርም ባሁን ጊዜ ብቻ ሳይሆን ወያኔ የስልጣን ባለበት ሆነም ጊዜ ጀምሮ ጸሬ ይሃፓ ዘመቻውን እንዳጣጣፈው አለ ጣላት አማራ በተለይም ኢትዮጵያ ብሎ ስለሚፈረጀው ነው በመሆኑም የድርጅቱን ታሪክ ማቆሸሽና መዋሸት የግድ ሆነበታል የውያኔ ጸረ ኢሃፓ ዘመቻ ግንባር ቀደም ሆኖ የሚያናፍሱ ቅጥረኛ ጋዜጠኞች በሉና ባዮች አሳዛኝ ፍጥረቶች አሉ ወያኔ አበረታታችነትን መጻፍን ጫርን ያሉን አሉ ወያኔ ለቅጥፈቱ ለከት እንደሌለው ግሉንታን ከገደሉት አንዱ የሆነው የሰባሃትን የየጊዜ ቅሌት መታዘቡ ይበቃል ያብየን ወደምዬ ለምድ ሆኗልና ስራቶች የፈጠሩትን ያበላሹት ሁኔታና ችግር በኢሃፓ ላይ መለጠፉና አልፎም የፈረደበት ግን መለፈፍ ሳይሆን በተግባር ውድወቱን ለሀገር የሰጠውን ቆራጥ ዋለልኝ መኮንን ላይ ስድም ማውረዱ ወያኔ የሚደገፍ የታሪክ ትቢያዎች እንቅስቃሴ ሆኖ አለ ነውና ሲሶ ኢትዮጵያን የሶማሌ ግዛት ነው ብሎ መቋድሾ የተፈራረመው ወያኔ ኤርትራ ኢትዮጵያ ቅኝ ግዛት ነው ብሎ ይጮሁና ከ300 ገጽ በላይ ይህንን አስረግጦ መጻፍ የጻፈው ወያኔ በሱዳን ተዛዝ ድልድይ ሲያፈርስ የሞከረ ደቡብ ሱዳኖችን አሳልፎ ሰጥቶ ያስገደለ ወያኔ በተቃርኖ ቆሞን አለ ያለውን ኢሃፓን በትምክት ፈርጁ ከሻቢያ ጋር ሆኖ የወጋ መሆኑ የተነሳ ይመስል ታሪክ ተብዬ ውሸት በወዳደሮች እየቀረበ ነው ኢሃፓ ስተቶቹን ማመኑ ብቻ ሳይሆን ራሱ ተቆሙም ያረማቸው ጥሩ ያረመም ሆኖ ሳለ ስለ ድርጅቱ ጻፍን ባውት የድርጅቱን የስተት ቋጥ ከማድረግ ሌላ ለህዝብና ለሀገር ያደረገውን አስተዋጽኦ ከቶም የሚጠቅሱ አይደሉም አሉን ማን የህዝብን መሰረታዊ ጥያቄዎች አስተጋብቶ ህዝብን ለትግል አሰለፈ ማን የመደራጀትን ጥቅምና አስፈላጊነት በሰፊው አስተማረ ማንስ በተጨባጭ ሰፊውን ህዝብ ቀስቅሶና አደረጃይቶ ዲሞክራሲን ዋና ጥያቄ አድርጎ ከህዝብ ጎን ሆኖ ታገለ ተሰዋ ማን የደርግን አረመኔ ስርዓትና ደጋፊዎችን ታገለ ማንስ በጠዋቱ ጠባቦችን ወያኔና ገጣዎችን በሙሉ ተቃርኖና የሀገር አንድነት ክብር አድርጎ በመጋፈት የገንጣዎች ጥቃት ሰለባ ሆነ ማንስ የሀገርን ጥቅም ክብር ለውድና ሹመት ሲል አሳልፍ ያልሰጠም ብሎ መስዋዕትነትን ተቀበለ ማን ማውራት መቀባጠር ሳይሆን በትግል ሜዳ ደፍሮ ተሰልፎ መከራን ተቀበለ አኩሪ ታሪክ ጻፈ ይህ ሁሉና ብዙም ሌላ ትውልድን አስተማሪ ጀግንነት ሊተረክ ሲችል ታዲያ ነጋ ጠባ ክስን እንጀላን መደርደር የወያኔ ኮራኩሩና ዋሹ ቁጥረኛ መሆን ለምን ተመረጠ ታሪካችንንማ እናውቃለን ያውም በዝርዝሩ ታሪካችንንማ እንጽፋለን እየጻፍንም ነው ሊገነዘቡ የሚችሉ ካሉ አያውቁትም የተባለውንም እናውቃለን ከላይ የተጻፈው ሁሉ ታዲያስ በሰፊው ሀቁን አሳውቁና የሚል ጥያቄን አንሽሞኑን አልሳትኩትም የጊዜ ጉዳይ አለ በአሰትም ለረጅም ጊዜ መንገስ አይቻልምና ሀቅ ልትነገር ስትነሳ ግሳንግሱን ሁሉ በዝርዝርም በጥቅሉም ምሱን መስጠትና አርቃኑ ማስቀረት ይቻላል የትውልድ ታሪክና መስዋዕትነት በቀላሉ የሚያዝና የሚተረክ አይደለም ተገቢው ክብር ጥልቀትና ሀቅን እንዳይነብልን መጠበቅም ይጠይቃል በቅርብ ታተምን ባሉ እርባናቢስ መጽሐፍትና ጽሑፎች ላይ ተገቢውን ሂስ የነበሩና የታገሉ አቅርበው ባዶ አድርጓቸዋል ማለትም ታሪክን መከላከሉ ይችላል ተባለ የኔም ጻፊዋ ያነሳሽው በእንግሊዝኛ የመጽሐፍ ጉዳይ በአማርኛ ከመጽሐፍ ያገደኝ ነገርና ሁኔታ ያለምና ሚናውን ጥቅሙን መገንዘብ እንጂ የሚወቀስ ሊሆን አይገባው። ነገርን ነገር ስላነሳው ይህን ምላሽ ስፈልሻለሁ። በነገርሽ ላይ አንዳንዱ እኮ በወዲፍጀው ደረጃም የሚቀመጥ ሊሆን ይችላል። በሌላ በኩል ደግሞ አሁንም ድርጅቱ በትግል ላይ ነው እና ሁሉንም ዘርግፎ ለማውጣት የሚስጥርና የቀጣይ ትግል ማነቆች አይፈቅዱለትም። በኢሃፓ ላይ የሚጻፈው ሐሰት ሁሉ የወያኔ ጸረ ኢትዮጵያ ዘመቻ አካል ነው የምንጠብቀው ነው። የለም ተኗል ጠፍቷል በሚባል ድርጅት ላይ ይሁሉ ዘመቻ ማስፈልጉም ጥያቄ ሊያስነሳም ይገባዋል። ከዚህ በተያያዘ ደግሞ የድርጅቱንም ልክ እንደገና ደርግና ወያኔ እየጠሉ ምናልባት በወያኔ ብርና ዶላር ገፋፊነት የድርጅቱን ታሪክ ሊቀሙ የተነሱም አሉ። የድርጅቱ ታሪክ ግን ለቅርጫና ሻሞ ይቀርብ አይደለም። ያን ትውልድ ያውዙ ዘንድ ወያኔ እንደቀጠረቻቸው ሁሉ ያን ትውልድ የዘከሩና ያዳነቁ መስለው ድርጅቱን ታሪክ ሊቀሙና ከኤሲ ተልኳቸውን በስልት ከግብ ያደርሱም የሚወራጩ አሉ። ሁሉንም አውቀንባቸዋል ለክተንባቸዋል ያለውን ሁናቴ በጥሞናና ሐቀኛውን ታሪክ መሰረት አድርጎ ስንመረምረው ኢሃፓ በህዝብና በኢትዮጵያ በመቆሙና በመታገሉ በመዋደቁ ጠላቶቹ መብዛታቸው ነው። የኢሃፓ ጠላቶች የኢትዮጵያ ጠላቶች ናቸው። ይህ በመሆኑም ድርጅቱ ትግል ገና አላበቃም። ከለየላቸው ጠላቶች በተጨማሪና በከፋም ደረጃ የራሱ ጠማሞች ጎትተውታል። ታሪኩን ሊበርዙን ሊያበላሹ ተነስተውበታል። ሌላ ትግል ቸልምልው ትግል አይደለም። ስለዚህ የኢሃፓ ታሪክ በተግባርም በጽሁፍም በድርጅቱና አባሎቹ ባስፈልጋዩ ስፋት ባይሆንም እየተመዘገበ ነው። ሙሉ ታሪክም መጻፊያው ቀን ደርሷል። እንደምናውቀው ድርጅቱ ሰፊ ትምህርት ቤት ነበር አሁንም ነው። የተወሰኑት ለስምንተኛ ክፍል ፈተና ሳይደርሱ ጥለውት ሄዷል። ወደ 10ኛ ክፍል ዘልቀውም ሁለተኛ ደረጃ መልቀቂያ ፈተናም ወስደው የተነኑ ይወደቃሉ። በትምህርቱ ገፍተው የጊዜ ጉዳይ ነው የተሸነፉም አሉ። ሌሎች ደግሞ በትምህርቱ እስከዛሬም ቀጥለዋል። ነገሌዎች ደግሞ ወደ ጠላትና ፈረንጅ ትምህርት ቤቶች ገፍተው የክደትና ማህይምነት ዶክተሮች ሆነዋል። አስመሳዎች ደግሞ በትምህርት ቤቱ ሊገኙ ቀርቶ ተስፈኞችም አልነበሩ። ይህ ሁሉ ብላሳቸውን አልገጣውም። ኑሮ ከባድ ነው፣ ዝብርቅርቅም ነው። ይህ ቢሆንም ሲኒዮርም ይሄዱና ማሪያ ትሬዛውም ያልቅና ያስተዛዝበናል። ያም ጊዜ አልፈና የተባለው ተፈለገም ተጠላም ሆኖ ይሆናል። ተከስተም ቢጠይቅም ከልብ ኢሃፓን የሚወዱ ከድርጅቱ ኢሃፓ አንድ ብቻ ነውና ሊተባበሩና የዚህን ህዝባዊ ድርጅትና ታሪክ በጋራ ሊጽፉ ቢጥሩ የተመረጠ ይሆናል። ቆሻሻውንም ከጫንቃቸው አነሳላቸዋል። የሚያሳዝነው ግን ሁሉ ሰው ስርየትንና ንጹህነትን ፈላጊ አይደለም። ያደቀውን ሳጠን ይጨርሰን ባዎች ወደን ጠላንም ብዙ ናቸው። ኢሃፓ ሙሉና አቀኛው ታሪክ ይጻፋል። ያለፈውና የነበረውን ከሚለውጡ አስመሳዎች እንራቅ።
በሆንማ ኖሮ ድንገተኛ መብረቃው በሆንማ በልጭታ ሳላሳይ ድምጽ ሳላሰማ ሰው በልቶ የፋፋውን ስብስብ አሳማ ተኮፉስ ያለውን ወያኔ ፓርላማ ጨለማን ሰንጥቄ ብርሃን ፈንጥቄ አደበየው ነበር ካፈር ደባልቄ። ምን ነው በሆንኩማ በሆንማ ኖሮ ዝቋላ ተራራ ስር በስር ተጉዤ በውስጤ ታቅፌ እሳተ ገሞራ ያን የወያኔ ፓርላማ የአውሬዎች ጉሮኖ መሃሉ ፈንድቼ ተቀጣጥሎ ደብኖ ላይን እንኳ እንዳይተርፍ እንዳለ ደርምሼ አደባየው ነበር ረመጤን አልብሼ ምን ነው በሆንማ አዎ በሆንማ ምን ነው በሆንማ በሆንማ ኖሮ አደገኛው ፓይቶን ግንድ የሚቆራርጥ አዞ የሚሰለቅጥ አቤት ኃይለ ማርያም ደሳኔ ረድዋን ሁሴንን አዲሱ ለገሰ በረከት ሰሞንን አራቱም ባንድ ላይ ሸርቤ ነበረ ሳላኝ ክሙጥ በሆንማ ኖሮ መርዙ ግጥም ያለ አይምሬውን ኮብራ እኮ የወያኔን ካድሬ ጫምባና ከዘራ አንድ ለአምስት እያለ ገጥሞ ሲያወራ ምላሱን ነበረ ነድፌ የማስውጠው ቃል እንዳይተነፍስ እድሉን ሳልሰጠው ምን አለ በሆንኩኝ በሆንማ ኖሮ ድንገተኛ መብረቅ አዎ በሆንማ ብልጫ ሳላሳይ ድምፅ ሳላሰማ ሰው በልቶ ያፋፋውን ስብስብ አሳማ ተኮፉስ ያለው ወያኔ ፓርላማ ጨለማን ሰንጥቄ ብርሃንም ፈንጥቄ አደባየው ነበር ካፈር ደባልቄ ምን አለ በሆንኩኝ በሆንማ ኖሮ ያልተጠበቀው ጎርፍ ድንገተኛ ደራሽ ይህንን የባንዳ ስብስብ የወያኔን ዘፋኝ ገጣሚና ወዳሽ ሰራዊተ ከርሶ ሙንጣዝና ሹምባሽ ከየጉራንጉሩ እየፈነቃቀልኩ ካለቱ ከግንዱ ወስጄ እያላተምኩ ለሻርኮች ምሳራቱ ሆድሞም ያባደረግኩ ምን ነው ድንገተኛ ድራሽ ዋሁንም አቡ ቆሞ ተምዘግዛጊ ፈጣውን አውሎ ንፋስ በሆንም አኖሮ ይህን የዘረኛ ስርዓት ሚሊዮናት አፈናቅሎ ሚሊዮናት ቀብሮ ከናጃቢዎቹ ጥርግርቅ አድርጌ ህንድ ውቅያኖስ ውስጥ ነበርም አፈሰው ሻርካ ሰነባሪው ያሽሞንም ሆነ በደንብ እንዲልሰው በሆንም አኖሮ የቬኔዙላ አባብ ያንን አኒኮንዳ ሸፈራው ሽጉጤንና አቦይ ስባትን ዱላ አባ ገመዳ እኒን የሕዝብ ጠላት የባንዳ ልጅ ባንዳ ጥምጥም ነበረ በየማንቁርጣቸው እንዲሰናበቱ እየወጣ አይናቸው አዎ በሆንም አኖሮ አደገኛው ፓይቶን ግንድ የሚቆራርጥ አዞ የሚሰለቅጥ ያን ኃይለ ማርያም ደሳለኝ ረድዋን ሁሴንን አዲሱ ለገተ በረከት ሰሞንን አራቱም ባንድ ላይ ሸርቤ ነበረ ሳላኝ ክሙጥ በሆንማ ኖሮ መርዙ ግጠም ያለ አይምሬውን ኮብራ እኮ የወያኔን ካድሬ ጫማና ከዘራ አንድ ለአምስት እያለ ገጥሞ ሲያወራ ምላሱን ነበረ ነድፌ የማስውጠው ቃል እንዳይተነፍስ እድሉን ሳልሰጠው አዎ በሆንማ ብልጭታ ሳላሳይ ድምፅ ሳላሰማ ሰው በልቶ የፋፋውን ስብስብ አሳማ ተኮፉስ ያለውን ወያኔ ፓርላማ ጨለማን ሰንጥቄ ብርሃን ፈንጥቄ አደባየው ነበር ካፈንድረባልቄ በሆንማ